ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በትግራይ ክልል ተማሪዎች ወደ ትምህርት ገበታቸው በመመለስ ላይ መሆናቸው ተገለጠ።
በተፈጠረው ነገር ህይወታቸው ያለፋሉ፣ ሴቶች ሆነውም የተጠቁ አሉ እና በዚህ ምክንያት ከጎናችን የነበሩ አብረውን የሚማሩ አብረውን ያደጉ ተማሪዎች በአሁን ጊዜ አብረውን አይደለም። እንደምንም ሆኖ ግን አሁንም ዛሬ ትምህርት ተጀምሯል።
ትምህርት መጀመሩን አስመልክቶ አስተያየት የሰጠች አንዲት ወጣት ተማሪ ነች የተመለከትናት። የዕለቱ አቢይ ርዕስ ዝርዝሩን ይዟል። የዓለሙ የምግብ ፕሮግራም በትግራይ የሚያደርገውን እርዳታ ምግብ እደላ አቋረጠ። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ሚያዝያ 24 2015 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዱ ወልዴ፣ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኦድሬስ ሪገስ ነው። በርከት ካሉ ወቅታዊ ዘገባዎችና ቅንብሮች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በሱዳን እየተፋለሙ ያሉ ጄኔራሎች በወኪሎቻቸው በኩል ለመደራደር ተስማምተዋል በተባለበት ሁኔታም በካርቱም ውጊያቸውን ቀጥለዋል። ለሶስት ቀናት መደረግ የነበረበት ተኩስ ማቆምም ሳይከበር ቀርተዋል። በአገሪቱ የሚገኙት የተባበሩት መንግስታት ድርጅት ልዑክ ቮልከር ፐርስ ለአሶሴትድ ፕሬስ እንዳሉት ምናልባትም በሳዑዲ አረቢያ ሊካሄድ የሚችለው ድርድር መጀመሪያ የሚያተኩረው አስተማማኝ የተኩስ አቁም በሚደረግበት ሁኔታ ላይ ነው። በሌላ በኩል የሱዳን ተቀናቃኝ ጄኔራሎች ፍልሚያቸውን በቀጠሉበት ሁኔታ 800 ሺህ የሚሆኑ ዜጎች ወደ ጎረቤት ሀገራት ሊሰደዱ እንደሚችሉ የመንግስታቱ ድርጅት አስጠንቅቋል። ሮይተርስ ያገኘው የድሮን ቪዲዮ እንዳመለከተው የአየርና የከባድ መሳሪያን ድብደባ ተከትሎ የካርቱም ሰማይ በጭስ ተሸፍኗል። በሱዳን የተመድ የሰብአዊ መብት አስተባባሪ አብዱ ዲየንግ እንዳስጠነቀቁት ከሁለት ሳምንታት በላይ የቆየው ግጭት ወደ ከፋ ደረጃ ተሸጋግሯል። የኬንያው መሪ ዊሊያም ሩቶ በበኩላቸው በሱዳን ላለው የሰብአዊ ቀውስ ምላሽ በሚሰጥበት ሁኔታ ላይ ለመነጋገር ከተመድ የሰብአዊ ጉዳዮች አስተባባሪ ማርቲን ግሪፊትስ እና ከሌሎች ረድኤት ድርጅት ተወካዮች ጋር ትናንት ስብሰባ ተቀምጠዋል። ሩቶ ለሱዳን ሰብአዊ እርዳታ እንዲደረግም ጥሪ አድርገዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ከካርቱም ዜጎቿን የማስወጣቱን ሥራ አጠናክራ ባለፉት ጥቂት ቀናት ውስጥ 700 የሚሆኑ አሜሪካውያንን ከካርቱም ወደ ፖርት ሱዳን አዘዋውራለች። የአሜሪካ የውጭ ጉዳይ ሚኒስቴር እንዳለው 200 የሚሆኑና በአካባቢው ሀገራት የሚገኙ ባለሙያዎች አሜሪካውያኑን ከካርቱም ለማስወጣት በመስራት ላይ ናቸው። በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል ከሁለት ሳምንታት በላይ ሲካሄድ በቆየው ውጊያ እስካለፈው ሳምንት ድረስ ብቻ 530 ሰዎች ሲገደሉ 4500 ደግሞ ቆስለዋል ሲል የሱዳን ጤና ጥበቃ ሚኒስቴር አስታውቋል። 70 ሺህ የሚሆኑ ሰዎች መዲናዋን ካርቱምን ለቀው እንደወጡ ይነገራል። የኑሮ ውድነትን በተመለከተና ባለፈው ዓመት የተደረገው ምርጫ ተጭበርብሯል በሚል በኬንያ ሲደረግ የነበረው ሰልፍ ጋብ ብሎ ቆይቶ የነበረ ቢሆንም ዛሬ በመዲናዋ ናይሮቢ ቀጥሏል። ፖሊስ በተቃዋሚ የፓርላማ አባላት ላይ አስለቃሽ ጋዝ ተኩሷል ተብሏል። የኬንያው ተቃዋሚ መሪ ራይላ ኦዲንጋ ፓርቲ የሆነው አንድ ኬንያ የፓርላማ አባላት በፕሬዝደንት ዊልያም ሩቶ ቢሮ አቅራቢያ የተቃውሞ ሰልፍ ማድረግ ላይ ሳሉ ፖሊስ አስለቃሽ ጋዝ እንደተኮሰባቸው የኤኤፍፒ ዘገባ አመልክቷል። የፓርላማ አባላቱ በአገሪቱ የሚታየውን የምግብ የነዳጅ እና የመብራት ዋጋ እጅግ መናርን በተመለከተ ለፕሬዝደንቱ ቢሮ ተቃውሟቸውን በጽሑፍ ለማስገባት በስፍራው ተገኝተው እንደነበር ሪፖርቱ አመልክቷል። ባለፈው ወር በተደረጉ ኃይል የተቀላቀለባቸው ተቃውሞዎች ወቅት ሦስት ሰዎች ከሞቱ በኋላ ፖሊስ ሰልፍ እንዳይደረግ ከልክሎ የነበረ ሲሆን ዛሬ በተደረገው ሰልፍ በመዲናዋ ናይሮቢ አንዳንድ ግጭቶች ተስተውሎ የነበረ ቢሆንም በአብዛኛው ግን ከተማዋ የተረጋጋች ነበረች ሲል የኤፍፒ ዘገባ አመልክቷል። የኡጋንዳ ፓርላማ የተመሳሳይ ጾታ ግንኙነትን በተመለከተ ዛሬ አንድ አዲስ ሕግ አጽድቋል። ሕጉ ከዚህ በፊት የነበሩትንና በተመሳሳይ ጾታ ግንኙነት ላይ ጠንከር ያለ ቅጣትን የያዙትን አንቀጾች መልሶ አካቷል። በምዕራቡ ዓለም መንግስታት ከፍተኛ ተቃውሞ በኡጋንዳ መንግስት ላይ ከተደረገ በኋላ ፕሬዚዳንት ዩዌሪ ሙሴቪኒ አዲሱ ረቂቅ እንደገና እንዲታይ ሐሳብ አቅርቦ የነበረ ቢሆንም ሸንጎው አዲሱን ህግ በአንድ ተቃውሞ ብቻ አጽድቋል። ባህላችንን እንከላከላለን፣ ምዕራቡ ዓለም ኡጋንዳን አይገዛም ሲሉ ተደምጠዋል። የሸንጎ አፈ ጉባኤ አኒታ ኦሞንግ አንድ ሰው የተመሳሳይ ጾታ ግንኙነት ተከታይ በመሆኑ ብቻ እንደ ወንጀለኛ እንደማይቆጠር፣ ነገር ግን ድርጊቱን በአደባባይ ከፈጸመ እስከ ዕድሜ ልክ እስራት እንደሚያስቀጣ አዲሱ ህግ ይደነግጋል። ህጉም በተደጋጋሚ የሚጥስ ደግሞ በሞት እንደሚቀጣ ተደንግጓል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በእስራኤል እስር ላይ የነበረ አንድ የፍልስጤም እስላማዊ ጂሃድ ቡድን አባል ለሶስት ወራት ኢራብ አድማ ካደረገ በኋላ ዛሬ ሕይወቱ ማለፉ ተዘግቧል። የ45 ዓመቱ ካድር አድናን በታሰረበት ክፍል ውስጥ ራሱን ስቶ ከተገኘ በኋላ ወደ ሆስፒታል ተወስዶ የነበረ ቢሆንም ሕይወቱ ማለፉ ታውቋል። ኢስላሚክ ጂሃድ የተሰኘው ቡድን አባል የሆነው አድናን ባለፈው ጥር መጨረሻ በሽብርተኝነት ተሳትፏል በሚል በዌስት ባንክ በቁጥጥር ስር ከዋለ በኋላ የራብ አድማውን ጀምሮ የነበረ ሲሆን ከዚህ በፊትም በተመሳሳይ በቁጥጥር ስር በዋለበት ወቅቶች የራብ አድማ በማድረጉ ይታወቃል። የአድናን ሞት እንደተሰማ በሐማስ ቁጥጥር ስር ባለው ከጋዛ ሰርጥ ሶስት ሮኬቶች መተኮሳቸውን የእስራኤል ሰራዊት አስታውቋል። ሮኬቶቹ ሰውን ሳይጎዱ ባዶ መሬቶች ላይ ማረፋቸውንም አስታውቋል። ኢስላሚክ ጂሃድ የተሰኘው ቡድን የእስረኛውን ሞት አውግዞ በእስራኤል ላይ የሚደረገው ትግል እንደሚቀጥል አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ፊሊፒንስ ከሚመጣባት ጥቃት ለመከላከል አገራቸው ያላትን ቁርጠኝነት አሜሪካንን በመጎብኘት ላይ ላሉት የአገሪቱ ፕሬዚደንት ገልጸውላቸዋል። ሁለቱ ፕሬዚደንቶች የተገናኙት በፊሊፒንስ እና በቻይና መካከል ያለው ውጥረት እየጨመረ በመጣበት ወቅት ነው። ፕሬዚደንቱ በተጨማሪም የፊሊፒንስን ጦር ለማዘመን የሚደረገውን ጥረት አሜሪካ መደገፏን እንደምትቀጥል አስታውቀዋል። ሁለቱ መሪዎች የፊሊፒንስን ጸጥታና ሰራዊቷን ማዘመን በተመለከተ አዲስ የመከላከያ ስምምነት ተፈራርመዋል። የፈላጭ ቆራጩ የቀድሞ የፊሊፒንስ መሪ ፈርዲናንድ ማርቆስ ልጅ የሆኑት የወቅቱ የፊሊፒንስ ፕሬዚደንት ፈርዲናንድ ማርቆስ ሁለተኛ ትናንት ዋሽንግተን ላይ እንደተናገሩት በደቡብ ቻይና ባህር እያየለ በመጣው ውጥረት ውስጥ አገራቸው ከፊት ትገኛለች። በመጨረሻም አድማጮች፣ በአሜሪካ ደቡብ ድንበር በኩል የሚገቡ የቻይና ዜጎች ቁጥር እየጨመረ መምጣቱን አክሲዮስ የተሰኘው የዜና አገልግሎት ዘግቧል። ጭማሪው የታየው ቻይና በምትከተለው የኮቪድ ፖሊሲ ምክንያት እንዲሁም አገሪቱ ድንበሯን ክፍት በማድረጓ ነው ተብሏል። ወደ አሜሪካ በደቡብ ድንበር በኩል የሚገቡት ቻይናውያን ቁጥር ባለፈው አንድ ዓመት በአስር እጥፍ ጨምሯል ተብሏል። ካለፈው ጥቅምት ወር ወዲህ 4366 ቻይናውያን ድንበሩን አቋርጠው በሕገ ወጥ መንገድ ወደ አሜሪካ ገብተዋል። ኢኳዶር የቻይና ዜጎችን ካለ ቪዛ መቀበሏ ለስደተኞቹ መምጣት አስተዋጽኦ አድርጓል ተብሏል። ይህ በእንዲህ እንዳለ 3000 የሚሆኑ ስደተኞች ከደቡብ ሜክሲኮ በመነሳት 750 ኪሎ ሜትር የሚፈጀውንና ወደ ሜዲናዋ ሜክሲኮ ሲቲ የሚያደርጉትን የእግር ጉዞ ጀምረዋል። ተስፋቸው አሜሪካ ድንበር መድረስ ነው። ስደተኞቹ ረጅም ጊዜ በሚወስደው ቪዛ ተሰላይተው በተቃውሞ የእግር ጉዞውን መጀመራቸው ታውቋል። በቡድን የሚደረገው ጉዞ ከዚህ በፊት እንደተደረገው ሁሉ በተቃውሞ የሚደረግ ሲሆን ባለፈው ረቡዕ አንድ የስደተኞች መብት አቀንቃኝና ስድስት ፍልሰተኞች ከንፈራቸውን በክር በመስፋት ተቃውሟቸውን ገልጸዋል። አንድ ላይ ሆኖ በቡድን መጓዙን የሚመርጡት ከሕገ ወጥ አዘዋዋሪዎችና ከሌሎችም ከሚደርስባቸው ጥቃት ራሳቸውን ለመከላከል ነው ተብሏል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሚያዝያ 24 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት መሐንዲሳችን ኦድሬስ ሪገስ፣ የምሽቱ የምስልና ድምፅ አቀናባሪዎች ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ዝግጅቶች አሰናጃችን ደግሞ አባየሁ ገበያው ናት። የቀጥታ ስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ውሰዳችሁ። በትግራይ ክልል ተማሪዎች ወደ ትምህርት ገበታ በመመለስ ላይ መሆናቸው ተገለጠ። በሰሜን ኢትዮጵያ ጦርነት ሳቢያ በትግራይ ክልል ከሶስት ዓመት በላይ ከትምህርታቸው ተስተጓጉሎ የቆዩ ተማሪዎች ከትላንትና ዕለት ጀምሮ ወደ ትምህርት ገበታቸው በመመለስ ላይ መሆናቸው ታውቋል። ይሁንና አሁንም በጦርነቱ የተፈናቀሉ ዜጎች መጠለያ ሆነው በማገልገል ላይ በሚገኙ በከፍተኛ ውድመትም በደረሰባቸው ትምህርት ቤቶች ትምህርት ገና አለመጀመሩ ታውቋል። ትምህርት ለመጀመር ባልተቻለባቸው ትምህርት ቤቶች ሁኔታዎችን በአፋጣኝ በማመቻቸት የመማር ማስተማር ሂደቱን በቅርቡ ለመጀመር ጥረት በማድረግ ላይ ነኝ ሲል የክልሉ ትምህርት ቢሮ አስታውቋል። ሙልጌታ አስፋሃ ተከታትሎታል።
በመቀለ ከተማ ሀጽ ዮሐንስ መሰናዶ ትምህርት ቤት ተማሪ የሆነችው ህሊና መብራቱ ከሶስት ዓመት በላይ የተቋረጠባትና ዳግም የጀመረችው የአስራ ሁለተኛ ክፍል ትምህርቷን በመማር ላይ ሳለች ነው ያገኘኋት። ህሊና በመጀመሪያ በኮቪድ-19 ቀጥሎም በጦርነቱ ትምህርቷ ባይስተጓጎል ኑሮ በአሁኑ ጊዜ የሶስተኛ ዓመት የዩኒቨርሲቲ ተማሪ ትሆን እንደነበር ትገልጻለች። በዛሬው ዕለት እርሷ ወደ ትምህርት ገበታዋ ለመመለስ ስትበቃ ጦርነቱ በፈጠረው ሁነት ምክንያት የእርሷን እድል ለማግኘት እድሉ ያልደረሳቸውና በተሟላ ሁኔታ ያላገኘቻቸውን የክፍል ጓደኞቿ አስባቸዋለች።
ከኛ በኋላ የነበሩትና የእኛ ባቻ የነበሩ ተማሪዎች ሁሉ አልፈውናል። እኛ እስካሁን 12ኛ ክፍል ነን። አሁን በድጋሚ ትምህርት ተጀምሯል ከሶስት ዓመት በኋላ። ያው ደስ ብሎናል፣ ግን ብዙ ተማሪ ደግሞ እኛ ጎን የለም እና ትንሽ እሱ ደግሞ ያሳዝናል። በተፈጠረው ነገር ህይወታቸው ያለፋሉ፣ ሴቶች ሆነውም የተጠቁ አሉ እና በዚህ ምክንያት ከጎናችን የነበሩ አብረውን የሚማሩ አብረውን ያደጉ ተማሪዎች በአሁን ጊዜ አብረውን አይደሉም። እንደምንም ሆኖ ግን አሁንም ዛሬ ትምህርት ተጀምሯል። እንደዛም ሆኖ ግን ለትምህርት ያለው የተማሪው ዝግጁነት በጣም ደስ ይላል።
ጦርነቱን ተከትሎ በመምህራንና በተማሪዎች ላይ የደረሰው የስነ ልቦና ጫና ለማቃለልና የትምህርት ቁሳቁስ ያልተሟላላቸውን ተማሪዎች ለማገዝ ጥረት ማድረግ እንደሚያስፈልግ ህሊና ታሳስባለች። ዛሬ የተጀመረው የመማር ማስተማር ሂደትም ተማሪዎች ያለ ትምህርት የተላለፋቸውን ጊዜ ለማካካስ በሚያስችል ስርዓት መመራት እንደሚኖርበት አስተያየቷ አካፍላለች። የሐጽ ዮሐንስ መሰናዶ ትምህርት ቤት ምክትል ርዕሰ መምህር ሰለሞን ብርሃነ በትምህርት ቤቱ ትምህርት ከመቋረጡ በፊት ከ1800 በላይ ተማሪዎች እንደነበሩት አስታውሰው እስካሁን ከ1200 በላይ ተማሪዎች መመዝገባቸው ተናግረዋል።
ክላስ ውስጥ በመግባታቸው በጣም ደስተኞች ነበሩ። እንዳያቸው አስተማሪዎቻችንም ልጆቻችን ወደ ትምህርት ቤት መጥተው መማራቸው ራሱ እዚህ ግቢ ማየታችን ራሱ በጣም ደስ ብሎናል። ምክንያቱም ከዚህ በፊት የነበረው ሁኔታ በጣም አስቸጋሪ ነው የነበረው። ተማሪዎቻችን የት እንዳሉ በማናውቅበት ሁኔታ፣ አስተማሪዎቻችን የትም ቦታ ተበታትነው በነበሩበት ሰዓት አሁን የተወሰነ ሰላም አግኝተን ወደ ትምህርት መመለሳችን በጣም ደስተኞች ነን። ደስ የሚል ነገር ነው ያየ ነው። ፊዚካሊ ለውጥ አላቸው። በጣም ትላልቆች ሆነዋል። የ21 የ22 ዓመት ተማሪዎች እድሜ ይዘው ነው የመጡት። እንደ ድሮ እነዚህ ትሪት ማድረግ ከባድ ነው። ፕላስም ተማሪዎቻችን ከትምህርት ውጭ ስለነበሩ ትምህርት እንዲማሩ ለማድረግ ራሱ ከባድ ነው። ይህ እንደ አንድ አሳይመንት ወስደን እዛ ላይ ደግሞ እየሰራን ነው ያለ ነው።
በትምህርት ቤቱ ለመማር ማስተማሩ ሂደት የሚረዱ ግብአቶች መውደማቸውንና ትምህርቱ ዛሬ ሊጀመር የቻለው በግል ተቋማት በመታገዝ እንደሆነ የጠቀሱት ምክትል ርዕሰ መምህሩ በተቻለ አቅም ሂደቱ ተጠናክሮ እንደሚቀጥል አመልክተዋል። የመቀለ አንደኛ ደረጃ ትምህርት ቤት በመቀለ ከተማ ትምህርት ከጀመሩ ትምህርት ቤቶች ሌላው ነው። በትምህርት ቤቱ ያገኘኋት ሜሮን ተወልደ የ15 ዓመት አዳጊ ናት። በአሁኑ ጊዜ 9ኛ ክፍል መድረስ ይገባት እንደነበረና በጦርነቱ ሳቢያ የ7ኛ ክፍል ትምህርቷን ለመጀመር መዘጋጀቷን ተናግራለች።
አሁን ትምህርት በመጀመሩ ልዩ ስሜት ተሰምቶናል። ትምህርታችን በሚገባ መከታተል አለብን፣ ምክንያቱም እንደ ሌሎቹ ወደ ከፍተኛ ደረጃ ለመድረስ ጥረት ያስፈልጋል።
በመቀለ ከተማ ቅሳነትና ሐጽ ዮሐንስ አንደኛ ደረጃ እንዲሁም ማይወይኒ ሁለተኛ ደረጃ የተባሉ ትምህርት ቤቶች አሁንም የተፈናቃይ ማዕከል ሆነው ነው ያገኘኋቸው። በቅሳነት ትምህርት ቤት ተጠልለው የሚገኙት አቶ እምባይነ አዲሱም
ቤት ትምህርት ከይመሃር ወይን ሰብ ዘምህሮ የብሉን ካብዚ ቦታ እዚ ናብ ቦታና ኣቲና
ህፃናት ትምህርት እንዳይማሩ የሚያስተምራቸው የለም። ከዚህ ተነስተን መመለስ የምንፈልገው ወደ ቀያችን ነው። እዚያው ተመልሰን የሚሰራው ይሰራል፣ የሚማረውም ይማራል። አሁን ግን በችግር ውስጥ ነን። በዚህ ትምህርት ቤት ይማሩ ለነበሩ ተማሪዎች የሚማሩበትን ቦታቸውን ይዘነዋል።
የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ የትምህርት ሂደቱን ዳግም ለማስጀመር ከተጓዙበት ከቆላ ተንቤን ሆነው ለአሜሪካ ድምጽ በስልክ በሰጡት ማብራሪያ በክልሉ ከትናንት ጀምሮ ትምህርት ቤቶች መከፈታቸውን አስታውቀዋል። ትምህርት ቤቶች በጦርነቱ የደረሰባቸው ውድመት ከፍተኛ ቢሆንም ለቀጣይ ትውልድ በማሰብ ድንኳን ወጥረንም ቢሆን ትምህርት እያስጀመርንን ብለዋል።
ትምህርት ቤቶች በጦርነቱ የደረሰባቸው ጉዳት በተለያየ ደረጃ የሚታይ በመሆኑ በሁሉም ዘንድ ትምህርት በተመሳሳይ ቀን ዳግም ይጀመራል ተብሎ አይጠበቅም። ትላንትና ዛሬ ያልጀመሩት በቀጣይ እንዲጀምሩ ጥረት እያደረግን ነው። በአጠቃላይ ጊዜያዊ አስተዳደሩ በተረከባቸው የትግራይ ክልል አካባቢዎች በሁሉም የትምህርት ደረጃዎች ትምህርቱን ዳግም ለመጀመር እየሰራን ነው።
የተፈናቃዮች መጠለያ ሆነው በማገልገል ላይ የሚገኙ ትምህርት ቤቶችን ተፈናቃዮችን በአፋጣኝ ወደ ሌላ ቦታ በማዛወር ትምህርት እንዲጀምሩ እንደሚደረግ የክልሉ ትምህርት ቢሮ ኃላፊ ገልጸዋል። ዶክተር ኪሮስ አያይዘውም ተማሪዎች ሳይማሩ የተላለፏቸውን ዓመታት ለማካካስ ታቅዶ እየተሰራ መሆኑ አመልክተዋል።
ሓደ ዓመት ካብ ኣርባዕተ ሰሚስተር ምግባር ናይ ሓደ ሰሚስተር ንውሓት ግዜ ክልተ ወርሒ ንፈረቃ ንክኸውን ብምግባር
አንዱን ዓመት ብኣራት መንፈቀ ዘመን በመክፈል የአንድ መንፈቀ ዘመንን ርዝመት ሁለት ወር ተኩል በማድረግ የትግራይ ክልል ህፃናት በዕድሜያቸው ሊደርሱበት ወደሚገባቸው የትምህርት ደረጃ እስኪደርሱ በአንድ ዓመት የሁለት ዓመት ትምህርት ለማስተማር አቅደን እየሰራን ነው።
በትግራይ ክልል ትምህርት ስለጀመሩ ተማሪዎችና ትምህርት ቤቶች ቁጥር የተጠየቁት የቢሮ ኃላፊው እስካሁን ድረስ የቅበላ ምዝገባው እየተከናወነ መሆኑ ጠቅሰው በቀጣይ የተሟላ መረጃ ይፋ እንደሚያደርጉ አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ የመጽሔት ርዕስ ደግሞ የዓለሙ ምግብ ፕሮግራም በትግራይ የሚያደርገውን የእርዳታ ምግብ እደላ ማቋረጡን ይመለከታል። የተባበሩት መንግስታት ድርጅት የምግብ ፕሮግራም WFP ለረሃብ ለተጋለጡ ሰዎች በተሰናዳ የእርዳታ ምግብ ላይ የተፈጸመውን ስርቆት ለማጣራት የያዘውን የውስጥ ምርመራ እያካሄደ ባለበት በአሁኑ ወቅት በሰሜን ኢትዮጵያ በትግራይ ክልል የሚካሄደውን የእርዳታ ምግብ ስርጭት ማቋረጡን አራት የረድኤት ሰራተኞች ናቸው ያስታወቁት። ሙሉ ዘገባውን እንደሚከተለው አቀርበዋለሁ። WFP ከተባበሩት መንግስታት ድርጅትና ከሌሎች አጋሮቹ የተገኘውን የእርዳታ ምግብ ሁለት ዓመታት የዘለቀውና ባለፈው የጥቅምት ወር መገባደጃ የተጠናቀቀው አስከፊ የእርስ በርስ ጦርነት አንዷ ማዕከል ወደ ነበረችው ትግራይ የማድረስ ኃላፊነት ወስዶ በመስራት ላይ ነበር። እንደ መንግስታቱ ድርጅት ሀዞችም ቁጥሩ 6 ሚሊዮን እንደሚሆን ከሚገመተው የክልሉ ህዝብ ከ5 ሚሊዮን በላይ የሚሆነው የምግብ እርዳታ ፈላጊ ነው። የዓለሙ የምግብ ፕሮግራም ለትግራይ የሚላከው የእርዳታ ምግብ ከታለመለት ዓላማ ውጪ መዋሉን ተከትሎ ባለፈው ሚያዝያ 15 2015 ዓ.ም የምግብ እደላ ስራውን ለጊዜው ማቋረጡን ለሰብአዊ አጋሮቹ አስታውቋል ሲሉ ከአራቱ የረድኤት ሰራተኞች አንዱ አሶሲየትድ ፕሬስ ተናግረዋል። የተቀሩት ሶስቱም የተባለውን መረጃ ትክክለኝነት ማረጋገጣቸውን የዜና ወኪሉ አክሎ ዘግበዋል። ይሁንና ጉዳዩን አስመልክቶ ለመገናኛ ብዙሃን መረጃ የመስጠት ፍቃድ እንደሌላቸው በመግለጽ አራቱም የረድኤት ሰራተኞች ስማቸው ይፋ እንዳይደረግ ጠይቀዋል። ይህ በእንዲህ እንዳለም WFP በድርቅና ግጭቶች ሳቢያ አጠቃላይ ቁጥሩ 20 ሚሊዮን የሚጠጋ ህዝብ ሰብአዊ እርዳታ በሚፈልግባት ኢትዮጵያ ከታለመለት ዓላማ ውጪ በዋለውና ዝርፊያ በተፈጸመበት የእርዳታ ምግብ ጉዳይ ዙሪያ ምርመራ እያካሄደ መሆኑን አሶሲየትድ ፕሬስ ባለፈው ወር ባወጣው የዜና ዘገባ ይፋ አድርጎ ነበር። የዓለሙ የምግብ ፕሮግራም የኢትዮጵያ ቢሮ ዲሬክተር ባለፈው መጋቢት 27 2015 ዓ.ም ኢትዮጵያ ውስጥ ለሚገኙ የረድኤት ሥራ አጋሮቻቸው በላኩት ደብዳቤ ከታለምለት ዓላማ ውጪ ስለዋለውና ዝርፊያ ስለተፈጸመበት የእርዳታ ምግብ ጉዳይ የምታውቁት ነገር ካለ ሰራተኞቻችሁ ወይም ተረጂዎቻችሁ አለያም የአካባቢ ባለሥልጣናት ያደረሷችሁ መረጃ ካለ አጋሩን ማለታቸውም ተዘግቦ ነበር። የተዘረፈው የምግብ መጠን 100 ሺህ ያህል ሰዎችን መመገብ የሚያስችል ነው ሲሉ ሁለት የእርዳታ ሰራተኞች በወቅቱ ለአሶሲየትድ ፕሬስ መናገራቸው ይታወሳል። የእርዳታ ምግቡ ተከማችቶ ከነበረበት የሽራሮ ከተማ ውስጥ ካለ አንድ የምግብ ማከማቻ መጋዘን ነው የተዘረፈው። ለዝርፊያው ተጠያቂ ማን እንደሆን ግን በጊዜው አልታወቀም። በሌላ በኩል አዲሱ የትግራይ ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳ እየተባባሰ መጥቷል ባሉት ለተረጂዎች የታለመን የምግብ እርዳታ ከታለመበት ዓላማዎች የመዋልና ሽያጭ ዙሪያ ባለፈው ወር የWFP ከፍተኛ ባለስልጣናት መቀሌም በጎበኙበት ወቅት መወያየታቸውን መናገራቸውም ተዘግቧል። ክብራትና ክብራን ተመልካቾቻችን፣ ወደ ደቡብ ኢትዮጵያ የሚወስደን ነው ተከታዩ ዘገባ። የጋምቤላ ነጻነት ግንባር አባላት ከእስር እየተለቀቁ ነው። በጋምቤላ ክልል የጋምቤላ ነጻነት ግንባር ጋነግ አባላትና በቡድኑ ስም ታስረው የነበሩ ሰዎች ከእስር እየተለቀቁ መሆኑን ግንባሩ ነው ያስታወቀው። የክልሉ የሰላምና የጸጥታ ቢሮ በበኩሉ እስረኞችን መፍታት በሰላም ስምምነቱ ከተገለጡ አበይት ጉዳዮች አንዱ መሆኑን በመጥቀስ አሁን በእስር ላይ የሚገኙ ቀሪ የቡድኑ አባላትም ይለቀቃሉ ብሏል። በክልሉ መንግስትና በግንባሩ መካከል የተፈረመው የሰላም ስምምነት ለክልሉ ሰላምና ልማት ወሳኝ ሚና ይኖረዋል ነው የተባለው። ናኮር መልካ አጭር ዘገባ አድርሶናል።
ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ታጣቂ ኃይል ከክልሉ መንግስት ጋር የሰላም ስምምነት ፈርሞ ወደ ሰላማዊ ትግል መመለሱ የተገለጸው በዚሁ ሚያዝያ ወር 2015 ዓ.ም ነው። ከዚሁ ጋር ተያይዞ በቡድኑ ስም ታስረው የነበሩ ሰዎችና አባላቱም ከእስር ተፈተው ለታድሶ ስልጠና መግባታቸውን የቀድሞው የግንባሩ ጦር መሪ ጋትሏክ ቡም ለአሜሪካ ድምፅ ተናግረዋል።
እስረኞች መፍታት አንዱ ነጥብ ነው እና መከናወን የነበረበት ስልጠና ከመጀመሩ በፊት ነበረ የታድሶ ስልጠና። ምክንያቱም እስር ቤት ያሉ አባላቶቻችንና አመራሮቻችን ስልጠና ይመለከታቸዋል የሚል አቋም ላይ ስለደረሰን ነው። ሲለዩ ወደ 14 የሚሆኑ ሰዎች ነው የአባላቶቻችን የተለዩት። ከዛ ውስጥን 5 ሰው ብቻ ነው የወጣ እስካሁን።
ይሁንና አሁንም ያልተለቀቁ ቀሪ አባሎቻቸውና ሌሎችም ሰዎች መኖራቸውን ጋትሏክ ቡም ሳይጠቅሙ አላለፉም።
ግን አሁን እንደታቀደው እና እንደታሰበ የሆነ አይደለም። አሁን እስካሁን የተፈቱ 5 ሰዎች ብቻ ነው። ማን በሂደት ይፈታሉ? አሁን ለምሳሌ በዚህ ሳምንት ሊፈቱ ይችላሉ የሚል አግሪመንት ላይ የደረስ ነው ከመንግስት ጋር። አንዱ 2 ሰው ፋይል አልነበራቸውም እስካሁን፣ ዝም ብሎ ነው እስር ቤት ሲቀመጡ የነበሩ ማለት ነው። እና ሌሎች 4 የሚሆኑ ሰዎች ፋይላቸው በፌደራል ስር ነው፣ ጉዳያቸው በፌደራል ነው የተዳኛ ያለው እና ወረቀት ወደ ፌደራል ይጻፋል። ሌሎች ደግሞ 3 ሰዎች ህገወጥ የጦር መሳሪያ ዝውውር ተብሎ ነው የተከሰሱ። ሌሎችን ተያዙ በዛው እና ህገወጥ የጦር መሳሪያ አዘዋውሮች አይደሉም።
የክልሉ የሰላምና ጸጥታ ጉዳዮች ቢሮ ምክትል ኃላፊ አቶ ኡቶ ኡኮት በበኩላቸው እስረኞችን መፍታት የሰላም ስምምነቱ አንድ አካል መሆኑን ተቀብለው የተፈቱ እንዳሉ ሁሉ በጋነግ ምክንያት ታስረው ሳይፈቱ የቀሩን ግለሰቦች በስምምነቱ መሰረት እንደሚፈቱ አመልክተዋል።
ጠቅላላ በእነሱ ስም ምክንያት የታሰሩ ወደ 18 ናቸው። ነገር ግን አሁን ወደ 7 የሚሆኑትን ወጥቷል። ወደ 5 የሚሆኑ ገና ፕሮሰስ ላይ ነው ያለው። ጠቅላላ ወደ 12 ይወጣሉ ብለ ነው ኤክስፔክት ያደረግነው። ሌሎች ጉዳያቸው በፌዴራል ነው የተያዘ፣ በፍትህ ቢሮ በኩል ተጽፏል። ሌላ ወንጀል ከሌላቸው በስተቀር በስምምነት መሰረት ይፈታሉ።
ከዚህ በኋላ ለሚመጡ የጋነግ አባላት ጭምር የተሃድሶ ስልጠና ለመስጠት የክልሉ መንግስት ዝግጁ መሆኑን የጠቆሙት አቶ ቶ የተደረገው የሰላም ስምምነት ያመጣል ስላሉት ፋይዳም አብራርተዋል።
አንደኛ ክልሉ ከጸጥታ ስጋት ነጻ ያደርገዋል። ዜጎችን እንቅስቃሴያቸው ያለ ስጋት መንቀሳቀስ ይችላሉ። የነበሩ የተበላሹትን ማህበራዊ ትስስሮችን መልሶ ወደ ሰላም የሚመለሱበት ሁኔታዎች አሉ። ጥርጣሬዎች ነበሩ። ስለዚህ እነዚህ ጥርጣሬዎች የማስወገድና በእቅርታና በሰላም ሰዎች አብረው እንዲኖሩ ማድረግ ነው።
የቀድሞ ጦር መሪ ጋትሏክ ቡም ድርጅታቸው ጋነግ ከኦሮሞ ነጻነት ሰራዊት ጋር ግንኙነቱን በማቆም ታጣቂው ኃይል ወደ ሰላም ስምምነት እንዲመጣ ጥሪ ስለማቅረባቸው መዘገባችን ይታወሳል። የኦሮሞ ነጻነት ሰራዊትም ከኢትዮጵያ መንግስት ጋር በታንዛኒያ ራስ ገዝ አስተዳደር በሆነችው የዛንዚባር ደሴት አደራዳሪ ወገኖችና ዓለም አቀፍ አካላት በተገኙበት ላለፉት 7 ቀናት በቅድመ ድርድር ንግግር ላይ እንደሚገኝ ይታወቃል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። አሁን ደግሞ ወደ ቦረና የሚወስደን ዘገባ እንመልከት። በቦረና ዞን ያቤሎ ወረዳ በእርዳታ እህል ስርቆት ወንጀል በተጠረጠሩ 4 ወጣቶች ላይ የሰብአዊ መብቶች ጥሰት ፈጽመዋል የተባሉ 8 የቀበሌ አስተዳደር ኃላፊዎች በቁጥጥር ስር መዋላቸውን የያቤሎ ወረዳ አስታወቀ። በስርቆት ወንጀል ተጠርጥረው በተያዙት ወጣቶች ላይ የሰብአዊ መብት ጥሰት ፈጽመዋል በሚል የክስ አቤቱታ የቀረበባቸው የሄር ወዩ ቀበሌ ሊቀመንበርና ሌሎች 7 ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ መሆኑን የወረዳው አስተዳዳሪ አቶ ጎቡ ጨና ተናግረዋል። የያቤሎ ወረዳ ፖሊስ ኃላፊም ተጠርጣሪዎቹ በቁጥጥር ስር ውለው የክስ መዝገብ ተከፍተዋል ነው ያሉት። ገልሞ ዳዊት ተከታትሎታል።
የወረዳው አስተዳዳሪ አቶ ጎቡ ጨና ከትላንት በስቲያ ይሁድ ሚያዝያ 22/2015 ዓ.ም በእርዳታ ኃይል ስርቆት ተጠርጥረው በሕግ ጥላ ስር በዋሉ ወጣቶች ላይ በቀበሌ ኃላፊዎቹ ተፈጸመ ስለተባለው ቅጣት ሲያስረዱ
ለባብናኒ ገንዳ ሀርዌዩ ጀደሙ አና ያበሎ ጀለከም ብሎ
ባጭሩ የተከሰተው ነገር በያቤሎ ወረዳ ሄርወዩ ቀበሌ በአንድ የእህል መጋዘን ውስጥ ተቀምጦ የነበረ 12 ኩንታል የእርዳታ እህል ባልታወቁ ወጣቶች ይሰረቅና ለአንድ ነጋዴ ይሸጣል። በነገታው የቀበሌው አስተዳደር ተሰርቆ የተሸጠውን እህል በነጋዴው ቤት ያገኘዋል። እሱም እህሉን የሸጡለት ወጣቶች እንደሆኑ ተናገረ። ወጣቶቹ ተይዘው ሲጠየቁ ድርጊቱን መፈጸማቸውን ካዱ። ይህ የሆነው ሚያዝያ 14 ቀን ነበር። በድጋሚ ሚያዝያ 18 ቀን ሲጠየቁ አሁንም ወጣቶቹ ድርጊቱን አለመፈጸማቸውን ተናገሩ። ከዚህ በኋላ ወጣቶቹ ድርጊቱን አልፈጸምንም በማለታቸው ለሁለት ቀናት ፖሊስ ጣቢያ አድረው ተለቀቁ። ሆኖም በድጋሚ አሁንም እሁድ ጠዋት በቁጥጥር ስር አዋሏቸው። እነዚህ ልጆች ከዚህ በፊት ድርቅ በርትቶ በነበረበት ወቅት ከአካባቢው ጤና ጣቢያ የልጆች ምግብ በመስረቅ ተጠርጥረው ተይዘው ነበር። ከነሱ መካከል አንደኛው ልጅ ተፈርዶበትም ነበር። የቀበሌ ሚሊሻዎች ያንን መነሻ አድርገው ከቀበሌው አስተዳዳሪ ትዕዛዝ ተቀብለናል ብለው ከዚህ በፊት ተመሳሳይ ስርቆት ፈጽመዋል በሚል በልጆቹ ላይ በቦረና አካባቢ ጭምር ተቀባይነት የሌለው ድርጊት ፈጸሙባቸው።
በተጠርጣሪ ወጣቶቹ ላይ የተፈጸመው የሰብአዊ መብቶች ጥሰትም በማህበራዊ መገናኛ ትስስሮች መሰራጨቱን ተከትሎ የመወያያ ርዕስ ሆነዋል። በማህበራዊ ትስስር ገጾች በስፋት የተጋራውን የወጣቶቹ ምስል የአሜሪካ ድምፅ ማረጋገጥ ባይችልም በምስሉ ላይ አንደኛው ወጣት በመሬት ላይ፣ አንደኛው ደግሞ በእንጨት ላይ በገመድ እጃቸውን የፍጥኝ ታስረው ከጎናቸው የህግ አስከባሪ ልብስ የለበሱ ግለሰቦች ይታያሉ። በዚህ አይነቱ ኢሰብአዊ አያያዝ ላይ የተሳተፉ የልወዩ ቀበሌ አስተዳደርን ጨምሮ ሌሎች ኃላፊዎች በቁጥጥር ማዋላቸውን አቶ ጎቡ ጨና ተናግረዋል። ኢንስፔክተር ማለቼ ጃርሶ የያበሎ ወረዳ ፖሊስ አዛዥ ናቸው።
አምራኮ ወራጋና አንዱርዋ ዋቴፍ ገንዲቲ ቅጥቀባትናት
የቀበሌ አስተዳዳሪዎቹ ችግር ልጆቹ ከዚህ በፊት በስርቆት የተጠረጠሩ በመሆናቸው ይመስለኛል ይህን ድርጊት የፈጸሙባቸው። አሁን ይህን ጸያፍ ድርጊት ፈጽመዋል የተባሉትን 8 ሰዎች በቁጥጥር ስር አውለናል። ቁጥሩም ከዚህ ሊጨምር ይችላል። ጉዳዩን እያጣራን ያለነው አሁን ቀጠሮ ጠይቀንበታል። ፍርድም የሚሰጥበት ይሆናል።
የያበሎ ወረዳ አስተዳደር በተጠቀሰው ኢሰብአዊ አድራጎት የተሳተፉ ቀሪ 2 ሰዎች መኖራቸውንና ፖሊስ እያፈላለጋቸው እንደሆነም ጠቁመዋል። ለአሜሪካ ድምፅ ገልሙ ዳዊት ከምስራቅ ሸዋ ዞን አዳማ።
አመሰግናለሁ ገልሞ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ለመጽሔቱ ዘገባዎች መጨረሻ ወዳደረግነው ርዕስ ነው የምናልፈው። ሶማሊያ ዜጎቿን ከሱዳን ማውጣት መጀመሯን ይመለከታል። ሶማሊያ በትጥቃዊ ፍልሚያ ከምትናጠው ሱዳን ዜጎቿን ማስወጣት ጀምራለች። ከትላንት በስቲያ እሁድ ምሽት ከ100 የሚበልጡ ሶማሊያውያን ከካርቱም በአውሮፕላን ሲወጡ በቀጣዮቹም ቀናት ተጨማሪ ሶማሊያውያንን ይዘው የሚወጡ አውሮፕላኖች እንደሚላኩ የሶማሊያ መንግስት አስታውቋል። በተለይ የሀገራቸው ስርዓተ መንግስትና የትምህርት ስርዓቱ በተንኮታኮተባቸው ዓመታት በሱዳን ትምህርታቸውን ያጠኑ ሶማሊያውያን ስብስብ ሁኔታውን በልዩ ትኩረት እየተከታተለ መሆኑ ተገልጧል። ሱዳን ስለሰጠቻቸው የትምህርት ዕድል ያመሰገኑት ሶማሊያውያኑ የሁለት ኃይሎች ትጥቃዊ ፍልሚያ ፈጥኖ እንደሚያበቃም ተስፋቸውን ይገልጣሉ። መሐመድ ሼክ ኑር ከሞቃዲሾ ያስተላለፈውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የሶማሊያ መንግስት ባለስልጣናት ከሱዳን ለመውጣት እየተጠባበቁ ስለሚገኙት ሶማሊያውያን በአገር ውስጥ መረጃዎችን በመቀበል እየሰሩ ናቸው። ሶማሊያውያኑን በአውሮፕላን የማስወጣቱን እንቅስቃሴ በዋናነት የሚያስተባብረው የውጭ ጉዳይ ሚኒስቴሩ ነው። በርካታ የመንግስት መስሪያ ቤት ሰራተኞችም መረጃዎችን የመቀበልና የማሰናዳት ስራው ላይ ተሰማርተዋል። እሁድ ለት 100 ገደማ የሚሆኑ ሶማሊያውያን ከሱዳን ወደ ሞቃዲሾ ገብተዋል። የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት አብዱራህማን ኑር መሐመድ ዲናሬ ዜጎቻችንን ወደ ሀገራቸው የመመለሱን ሂደት እንቀጥላለን ብለዋል።
ወደፊትም ተጨማሪ ሰዎችን ማውጣታችንን እንቀጥላለን። ሱዳንና ኢትዮጵያ ያሉ ኤምባሲዎቻችንም ውጊያውን ሸሽተው በኢትዮጵያ በኩል እየወጡ ላሉት ዜጎቻችን አገልግሎት በመስጠት ላይ ናቸው።
በሱዳን ተቀናቃኝ ወታደራዊ ኃይሎች መካከል እየተካሄደ ያለው ውጊያ ሶማሊያ ላይ ትልቅ አንደምታ አስከትሏል። ስለምን ሁለቱ ሀገሮች በባህልም በትምህርትም ረገድ ጠንካራ በሆነ ግንኙነት የተሳሰሩ ናቸውና። እንደ አውሮፓ የዘመን አቆጣጠር በ1990ዎቹ ዓመታት የሶማሊያ መንግስት ሲንኮታኮት በርካታ ሶማሊያውያን ወደ ሱዳን ተሰደው ሁለተኛ ሀገራቸው አድርገዋት እየኖሩ ነው። ብዙዎች ሶማሊያውያን ተማሪዎችም ሱዳን በሰጠቻቸው የነጻ ትምህርት ዕድል ተጠቅመዋል። በነጻ ትምህርት ዕድሉ ከተጠቀሙት መካከል አንዱ ያሁኑ የሶማሊያ የሀገር አስተዳደር ሚኒስትሩ አህመድ ሙአሊም ፊክ ናቸው። በዚያ ክፉ ጊዜ በሯን የከፈተችልን ብቸኛይቱ ሀገር ሱዳን ነበረች ይላሉ።
After I graduated secondary school,
የሁለተኛ ደረጃ ትምህርቴን ከጨረስኩ በኋላ ሐሳቤ ሶማሊያ ውስጥ ያለ ዩኒቨርሲቲ ለመግባት ነበር። ነገር ግን የእርስ በርስ ጦርነቱ ተቀሰቀሰ። ከዚያም በቃ ትምህርቴን ልማር ወደ ሱዳን ተሰደድኩ። ሱዳን በደንብ ተቀበለችኝ። እንደተመኘነውም ከታወቁ ዩኒቨርሲቲዎቿ ገብተን እንድንማር ፈቀደችልን። ተማርን።
ሱዳን የተማሩ ሶማሊያውያን ሶምሱድ የተባለ ማህበር መስርተዋል። ሶማሊያ ውስጥ ትምህርት ቤቶች እና ሆስፒታሎች እንዲሁም መዝናኛ ማዕከሎችን እየገነቡ ነው። አህመድ ኦስማን አንዱ የዚህ ማህበር አባል ናቸው።
ከሱዳን ወደ ሶማሊያ ስንመለስ ሁላችንም ከተለያዩ ጎሳዎች ብንሆንም ያ ሳይገድበን አንድ ላይ ሆነን የጋራ የንግድ ስራዎችን ጀመርን። ኩባንያችን ትልቅ ደረጃ ሊደርስ ይቻለውም እርስ በርሳችን የምንተማመን በመሆናችን ነው። ለዚህ ስኬት ለመብቃታችንም አብረን ሱዳን ያየነው ስልጣኔና ያተረፍነው ዕውቀት አስተዋጽኦ አበርክቷል።
ወደ ሱዳን ተሰደው ትምርታቸውን ለመከታተል ከቻሉት መካከል የሚበዙት የሞቃዲሾ ሐማር ሁለተኛ ደረጃ አዳሪ ትምርት ቤት ተማሪዎች ነበሩ። በአሁኑ ጊዜ በትምርት ቤቱ መምህር የሆኑት አብድራህማን አሊ ሱዳን ውስጥ ከተማሩት መካከል አንዱ ናቸው። እንደ በፊቱ ያለ የነጻ ትምርት ድል ወደፊት የመገኘቱ ተስፋ የመነመነ ነው ይላሉ።
ሶማሊያ እና ሱዳን በብዙ መንገድ የተሳሰሩ ናቸው፣ በተለይም በትምህርት ረገድ። ስለዚህም እኛ የሶማሊያ የትምህርት ዘርፍ አባላት ሱዳን ሰላም እንድትሆን እንጸልያለን።
አሁን ወቅት ሱዳን ያሉት ሶማሊያውያን ቁጥር ወደ 8000 እንደሚደርስ ይነገራል። ከዚያ ውስጥ 3000 ያህሉ ተማሪዎች ናቸው። አብዛኞቹ በቀጣዮቹ ሳምንታት ወደ ሶማሊያ እንደሚመለሱ ይጠበቃል።
ቆንጅታዬን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ34 መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ልውሰዳችሁ። ፍቼ ጨምበላላ በዋሽንግተን ዲሲ ይላል። በዋሽንግተን ዲሲና አካባቢው የሚኖሩ ትውልድ ኢትዮጵያ በአሳለፍነው ሳምንት መገባደጃ ላይ የሲዳማ ሕዝብ የአዲስ ዓመት ብስራትና መባቻ በዓል የሆነው የፍቼ ጨምበላላ በዓልን አክብረዋል። እዚህ ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ቅጥር ግቢ ውስጥ በተከናወነው ልዩ ስነ ስርዓት በዓል ላይ ባህላዊ ክንዋኔዎች ከመቅረባቸውም በተጨማሪ የሰላምና ወዳጅነት መልእክቶች ተላልፈዋል ይለናል። የተከታተለው ሀብታሙ ስዩም እንዲህ ያቀርበዋል።
ህብረ ዝማሬው መጠሪያው ቄጠላ ይሰኛል። የሲዳማ አዲስ ዓመት መግባቱን አብሳሪ የመልካም ምኞት የበጎ ህልሞች ማጀቢያ ዜማ ነው። ይህ ልዩ ዜማ በሚሰማበት አዳራሽ በልዩ ቀኑ የሚቀርበው ባህላዊ ምግብ ሻፈይታም አልተዘነጋም።
የሚቀጥለው ዓመትም በሰላም ሁላችን ያደርሰን።
ይህም መሰል ባህላዊ ክንውኖች የቀረቡበት አዳራሽ ከኢትዮጵያ ምድር በብዙ ሺህ ኪሎ ሜትሮች ርቆ የሚገኝ ነው። በዚህ የተሰባሰቡ ትውልደ ኢትዮጵያውያን ግን ፍቼ ጫምባላላን የሲዳማን አዲስ ዓመት ከማክበር ይሄ ሁሉ ርቀት እንደማይገድባቸው ለማሳየት የቆረጡ ይመስላሉ። አቶ ሳሙኤል ስኳሬ ከዝግጅቱ አስተባባሪዎች መካከል አንዱ ናቸው።
ዋነኛው የምናከብርበት ምክንያት እንግዲህ ኢትዮጵያ ውስጥ የተለያዩ ብሔር ብሔረሰቦች አሉ። እያንዳንዳቸው የራሳቸው የሆነ ባህል፣ እሴትና የተለያዩ ጥሩ መልካም ቫሊዩስ አላቸው። ከነዛ ውስጥ ኢትዮጵያ ውስጥ ከሚኖሩ ብሔር ብሔረሰቦች ውስጥ አንደኛው ሲዳማ ነው። ሲዳማ ደግሞ የራሱ የሆነ መገለጫዎች አሉት። ከነዛ መገለጫዎች አንዱ የራሱ የሆነ አዲስ ዓመት አከባበር አለው። እሱም ፍቼ ጫምባላላ ይባላል። እሱን እኛም ደግሞ ሲዳማ እንደመሆናችን መጠን ዛሬ እዚህ አካባቢ የምንኖር ሲዳማ ብቻ ሳንሆን ኢትዮጵያውያን በሙሉ ተሰብስበን ያንን ቀን እያከበርን ነው። የኢትዮጵያን በዓል እያከበርን ነው ማለት ነው።
በሚያዝያ ወር የመጀመሪያ ሳምንታት ውስጥ የሚከበረው ፍቼ ጫምባላላ በሲዳማ ሕዝብ ልዩ ክብረ በዓልነቱ ለበርካታ ክፍለ ዘመናት መቆየቱን የብሔሩ አባላት ይናገራሉ። የዚህ ምክንያቱ ደግሞ በሲዳማ ሕዝብ ዘንድ ያለው ትርጉም ዘርፈ ብዙ ከመሆኑ የመጣ እንደሆነ ይነገራል። ዶክተር ባህሉ ቤላሞ ከዚህ ዝግጅት አስተባባሪዎች መካከል አንዱ ነው። በዓሉ ያለውን ትርጉም እንዲያውሳል።
ሲዳማ እንግዲህ ብዙ ከሚታወቅባቸው አራት አምስት ነገሮች ውስጥ አንዱ ፍቼ ነው። በቡና ይታወቃል እንደሚታወቀው። በአፍኒ ባህሉ ይታወቃል። አፍኒ እንግዲህ የግጭት አፈታት ስርዓት ነው። ቄጣላ ዘፈኑ ነው፣ በደንብ ይታወቃል በሱ። አራተኛውና ደግሞ ዋነኛው የፍቼ ጫምባላላ በዓል ነው። ይሄ አዲስ ዓመት የዘመን መለወጫ በዓል ነው። ለሲዳማ ይሄ በዓል ብዙ ነገሮችን አንድ ላይ አድርጎ የሚይዝ ነው። ቅድም ያልኩህን የግጭት አፈታቱንም እርቀ ሰላሙንም ከሰው ጋር ብቻ ሳይሆን ከተፈጥሮ ጋር የምትታረቅበትን ጊዜን ብቻ እንደ አዲስ የምትጀምርበት ሳይሆን ሰው፣ ህዝቡ፣ ማህበረሰቡ ራሱ አሮጌውን ዓመት ያለፈውን ሁሉ ትቶ አዲስ መንፈስ ወደ አዲሱ ዓመት ወደ አዲሱ ህልሙ የሚሸጋገርበት ስለሆነ እና እንዳልኩ ብዙ ሌሎች ባህሎቹንም ስርዓቶቹንም ሰብስቦ የሚያመጣ ስለሆነ ከሲዳማ ማንነት ጋር በጣም ሲናንመስ ነው ቢባል ማጋነን የሚሆን አይመስለኝም።
ፍቼ ጫምባላላ የዘመን ዘመን ሽግግርን አመላካች አፍታ ብቻ ሳይሆን በጎ ያልሆኑ ምዕራፎች እንዲሸኙ፣ በርቅና ምህረት የታገዙ መልካም ዘመናት እንዲመጡ፣ አዎንታዊ ሀሳቦችና መንፈስ እንዲሰፍኑ የሚጠየቅበት የባህል መድረክም ነው። አቶ ሳሙኤል ስኳሬ በድጋሚ
ፍቼ ሲደርስ ከመድረሱ በፊት ሽማግሌዎች ተሰብስበው ይጾማሉ፣ ለሀገሪቷ ይጸልያሉ፣ የተጣላን ያስታርቃሉ። በአጠቃላይ በአሮጌው ዓመት የነበሩ ክፉ ነገሮችን ጥለው ለማለፍ ዝግጅት ያደርጋሉ ማለት ነው። ልክ በበዓሉ ማግስት ላይ ደግሞ ሁሉቃ አለ። ሁሉቃ ማለት ደግሞ በኋላ እዚህ እናሳያለን፣ ምንድን ነው የአሮጌውን ዓመት መጥፎ ነገሮች ትተን ወደ አዲሱ ዓመት የምንሻገርበት ሲምቦል ነው። ለሲዳማ በሲዳማ ሕዝብ ዘንድ በጣም ከፍተኛ ቫሊዩ ነው ያለው።
ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተከበረው የሲዳማ አዲስ ዓመት ልዩ ስነስርዓት ጥሪ የተደረገላቸው እንግዶችና ባለስልጣናት የተገኙበትም ነበር። በዩናይትድ ስቴትስ የኢትዮጵያ አምባሳደር ስለሺ በቀለ የበዓሉን ልዩ ፋይዳ በዕለቱ ባሰሙት ንግግራቸው ውስጥ አንስተዋል።
ዛሬ በዚህ ስፍራ የምናከብረው የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላም ከትውልድ ትውልድ እየተሸጋገረ የመጣ ደማቅና የኢትዮጵያውያን የኩራት ምንጭ የሆነ ባህላዊ የጋራ ቅርሳችን ነው። የሲዳማ ሕዝብ ሰላምን፣ መከባበርን፣ እኩልነትን፣ አብሮነትን፣ መቻቻልን፣ እርቅን፣ ልማትን ከሰው ልጆች አልፎ ለእንስሳትና ለተፈጥሮ ክብካቤና ክብር መስጠትን የሚያስተምርበት በአጠቃላይ ማህበራዊ፣ ባህላዊና ኢኮኖሚያዊ እሴቶችን አጉልቶ የሚያሳይበት በዓል ነው። የሲዳማ ብሔር በዓል የአዲስ ዓመት ዘመን መለወጫ የሆነው ፍቼ ጫምባላላ በዓል በሰው ልጆች ወካይ ቅርስ ዝርዝር ውስጥ ሪፕሬዘንታቲቭ ሊስት ኦፍ ኢንታንጀብል ካልቸራል ሄሪቴጅ ኦፍ ሂውማኒቲ የማይዳሰስ የዓለም አቀፍ የሰው ልጆች ወካይ ቅርስ ሆኖ ህዳር 22 ቀን 2008 ዓ.ም ምረት በመመዝገቡ ፍቼ ጫምባላላ በሲዳማ ብሔር ውስጥ የተወለደ ባህላዊ ሲሳይሁን እንጂ ባሉ የመላው ኢትዮጵያውያን ብሎም ባሁን ወቅት የመላው ዓለም ህዝቦች ባህልና ሀብት ለመሆን ችሏል።
ይህ ልዩ ባህላዊ ስነ ስርዓት በዘመናት ቅብብሎሽ ዛሬ ላይ ደርሷል። ያለም ሀብትነቱ እንዲቀጥል ቀጣይ ትውልድ እንዲረከበው ሊደረጉ ስለሚገቡ ጉዳዮች ሐሳቡን የሰጠን ዶክተር ባህሉ በላሙ ነው።
አንዱ እንዳልኩ ይሄን በዓል ከሁሉም ጋር ማክበራችን ራሱ አንዱ ጅማሬ ነው ብዬ ነው የማስበው። በተቻለን አቅም በተለያዩ ጽሁፎች፣ የሚዲያ ፕሮዳክሽን ስራዎች እና ሌሎች አዌርነስ የሚፈጥሩ ስራዎችን እዚህም አገር ቤትም የተሰሩ ናቸው። ነገር ግን በቂ ነው ብለን አናምንም። ስለዚህ በእኛ በኩል ይሄን እንቀጥላለን። ነገር ግን በእኛ አመለካከት ይሄ የእኛ ብቻ ኃላፊነትም አይደለም። የባህልና ቱሪዝም ሚኒስትርም፣ የሲዳማ ክልላዊ መንግስትም፣ ኤምባሲውም፣ እኛም፣ ሌሎች ኢትዮጵያውያንም እንዳልኩ ቅድም ይሄ በዓል አሁን የእኛ ብቻ አይደለም የሁሉም ሆኗል፣ የዓለም ሆኖ ተመዝግቧል እና ሁሉም እንዲተባበር እንፈልጋለን። በእኛ በኩል ግን የጀመነው እንቀጥላለን።
የበዓሉን መልካም መንፈስ ለመታደም ከሌሎች ትውልድ ኢትዮጵያውያን ጋር ለመጋራት በዚህ ከተገኙት መካከል አንዷ ሄለን ጋቹ ናት። ሀሳቧን ስማ።
አክቹሊ ሁሌ እንደሚከበር በየአመቱ አቃለውን የመምጣት እድሉ አልነበረኝም። ኢንቪቴሽን ሲላክልኝ ዘንድሮ ደግሞ ባህሌንም ለማስተዋወቅ እንዲሁም ደግሞ እኔም የምማረው ነገር ካለ መጥቼ ከሲዳማ ማህበረሰብ ጋር ተሰብስቤ ቡሪሳሜም ከበላው ስለቆየሁኝ እንደሚኖር ስሰማ ጓግቼ ነው የመጣሁት። የዘመን መለወጫ እንደመሆኑ አሮጌውን የተጣላነውን የምንታረቅበት እንዲሁም ደግሞ ለወደፊቱ ለሚመጣው አመት መልካም ነገርን የምንመኝበት አባወራው ቤተሰቡ እንስሳቶች ሳይቀሩ የሚሻገሩበት ትልቅ በዓል ነውና ለህፃናትም ባህላቸውን እንዲያስተምሯቸው ቤተሰቦች ከልጅነታቸው ቋንቋችንን እያወቅን የባህላችንን አለባበስ ስርዓቱን እያወቅን ማደጉ ትልቅ ነገር ነው ብዬ ነው የማስበው። እኔም እንግዲህ አልረፈደም፣ አሁን ላይ መጥቻለሁ። ከዚህ በኋላ በየአመቱ የመጣው ለማክበር ነው ያሰብኩት።
በዋሽንግተን ዲሲ የነበረው የሲዳማ አዲስ ዓመት ፍቼ ጫምባላላ አከባበር ባህላዊ ትዕይንቶች፣ ምግብና መጠጦች የቀረቡበት ከመሆኑ ባሻገር ታዋቂ የኪነ ጥበብ ሰዎች ስራዎቻቸውን ያጋሩበትም ሆኗል። በሀገሬው ደንብ በመልካም ምኞት እንለያይ።
አዋለልሽ የሆኔ አይደ ጫምባላላ ማለት ፈልጋለሁ። ለመላ ኢትዮጵያ ህዝብም እንኳን አደረሳችሁ።
እንኳን አደረሳችሁ አይዴ ጫምባላላ ብያለሁኝ። ኢሌሌ ነው የምትለው።
ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ወደ ተከታዩ ቅንብር ስናመራ ደግሞ በትላንትና ዕለት በሰዓት ጥበት የተነሳ ለዛሬ ያሳደር ነው የአፍሪቃ ነክ ርዕሶች ነው። ጋና እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ.ም አንስቶ ኑሯቸው በሀገሯ እንዲሆን ስትል ጥሪ አሜሪካውያንን ለጥቁር አሜሪካውያን ጥሪ ወይም ስታበረታታ ቆይታለች። ወደ ስረ መሰረታችሁ መጥታችሁ ትስስር ፍጠሩ፣ መዋለ ንዋያችሁን በማፍሰስም እየሰራችሁ ኑሩ በማለት ነው ጥሪውን በማሰማት ላይ የምትገኘው። ቻዝ ካይሰር ከጥቂት ዓመታት ወዲህ ኑሯቸውን ጋና ያደረጉ ጥቁር አሜሪካዊት ናቸው። ሌሎች ጥቁር አሜሪካውያን በተለይም ሴቶቹ የእርሳቸውን ፈለግ እንዲከተሉ ያበረታታሉ። ጋና ለመኖር የሚያስቡትን ሴቶች ለመርዳት እንዲሁም አዲስ መጪዎቹ የሰነቁት የንግድ ሥራ ዕቅድ ይበለጽግላቸውም ዘንድ ድጋፍ ይሰጣሉ። ከአንካራ በሴናኑ ቶሮድ የተጠናቀረው ዘገባ አንዱ የዛሬው የአፍሪቃ ነክ ርዕስ ትኩረት ያደረገበት ነው። ባለፈው ሳምንት ሞዛምቢክን የጎበኙት የዩናይት ስቴትስ ባለሥልጣን አገሪቱ በነዳጅ ሀብት በከበረው ክፍለ ግዛቷ በካቦ ደልጋዶ የሚንቀሳቀሱ እስላማዊ ታጣቂዎችን ለመዋጋት የምታደርገውን ጥረት ዩናይትድ ስቴትስ ድጋፏን እንደምትሰጥ በድጋሚ ያረጋገጡበት ሌላው አፍሪቃ ነክ ርዕሶች የያዘው ነው። ቆንጅት ታየናት የምታቀርብልን።
ቻርልስ ካይሰር መጀመሪያ በዩናይትድ ስቴትስ ዲፕሎማቲክ ሚሽን አባልነት ወደ ጋና የተጓዙት እንደ አውሮፓውያን አቆጣጠር በ2016 ዓ.ም ነበር። ከሰባት ዓመታት በፊት ማለት ነው። ከዚያ ከሶስት ዓመታት በኋላ ያኔ የአራት ዓመት ልጅ የነበረችውን ሴት ልጃቸውን ይዘው ጠቅልለው ጋና መኖር ጀመሩ።
I came because I realized just the enormous opportunity there is
ጋና ውስጥ በተለይ ለጥቁር አሜሪካውያን ብዙ እድል እንዳለ ስለተረዳሁ ነው የመጣሁት። ለስራ ፈጠራና የንግድ ስራ ለመጀመር ትልቅ እድል አለ። ከዚያም ሌላ ልጅን ለማሳደግም ግሩም ቦታ ይሆናል ብዬ ስላመንኩበት ነው የመጣሁት።
በአመቱ ጠቅላላ ቤተሰባቸው ተከተለ። የንግድ ድርጅቶች እያቋቋሙ መስራት ጀመሩ። ከዚያ ወዲህ ጋና መኖር የሚፈልጉት አፍሪካውያን አሜሪካውያን ሴቶች ቁጥር በጣም እየጨመረ መምጣቱን ነው ቻዝ የሚናገሩት። እንዲቀጥልም ይፈልጋሉ።
So there's so many women, especially so many black women, who want to visit Ghana.
ጋና ለመጎብኘት የሚፈልጉ ብዙ ሴቶች በተለይም ብዙ ጥቁር አሜሪካውያን ሴቶች አሉ። የመጀመሪያ ጥያቄያቸው ታዲያ የደህንነት ነገር እንዴት ነው የሚል ነው። ምንም የደህንነት ችግር የለም። የኔም ፍላጎት ጋናን መተው ለማየት ከሰው ጋር ተዋውቀው ግንኙነት ለመመስረት ለሚፈልጉ ጥቁር አሜሪካውያን ሴቶች ይህንን በቀላሉ ማድረግ እንዲችሉ ሁኔታውን ማመቻቸት ነው።
Serenity House Ghana የተባለው ቻዝ ያቋቋሙት ድርጅት ለብቻቸው ወደ ጋና ተጉዘው ማረፊያ፣ ስራ ወይም ትምህርት ለሚፈልጉ ሴቶች ማረፊያ፣ የምክር አገልግሎት የመሳሰለውን ይሰጣል፣ ስራም ያፈላልጋል። የግል ደህንነት አማካሪ ባለሙያ የሆኑት ከሺካጎ ወደ ጋና ሄደው ለመኖር የሚፈልጉት ሲሞን ሃርዲ አንዷ የዚህ ድርጅት ተጠቃሚ ናቸው። በሚቀጥለው ሰኔ ወር ጠቅልለው ጋና በመግባት በድረገጽ አማካይነት ስራቸውን ለመቀጠል ይፈልጋሉ። ከአሜሪካ ውጪ ለመኖር የወሰንኩት በመሳሪያ የሚፈጸመውን ጥቃት ለመሸሽ ስል ነው ብለዋል ሲሞን።
There's mass shootings. I know people personally who have been in mass shootings. You know, it's not a safe place and especially
በመሳሪያ የጅምላ ጥቃት ይፈጸማል። እኔ ራሴ እንደዚህ ያለ የጅምላ ጥቃት የደረሰበት ቦታ የነበሩ የማውቃቸው ሰዎች አሉ። በተለይ ጥቁር አሜሪካውያን የደህንነት ስሜት አይሰማንም። እሱንም እናስባለን። ደግሞም እዚህ ጋና ውስጥ በመኖር የሚገኘውን ሰላምና እርጋታ ዩናይትድ ስቴትስ ውስጥ አይገኝም።
ኦፊሴላዊ አሃዝ ባይኖርም የዳያስፖራ ድርጅቶች እንደሚሉት ከሆነ በቅርብ ዓመታት ብቻ በሺዎች የተቆጠሩ አሜሪካውያን ወደ ጋና ሄደው መኖር ጀምረዋል። የጋና የዳያስፖራ ጉዳዮች ቢሮ እንደሚለው ኑሯቸውን ጋና ያደረጉት አሜሪካውያን በቴክኖሎጂ፣ በቤት ግዢና ሽያጭ፣ በትራንስፖርት እንዲሁም በመዝናኛ ዘርፍ ጨምሮ በተለያዩ የንግድ ስራ መስኮች ተሰማርተዋል። የጋና መንግስትም ለመጤው ማህበረሰብ የተለያየ ማበረታቻ እየሰጠ መሆኑን ይናገራል። የጋና የዳያስፖራ ጉዳዮች ቢሮ ዋና ዳይሬክተር አክዋሲ አውኦ አባቢዮ ያስረዳሉ።
Give them the same opportunities in terms of access to land, in terms of opportunities to do business, everything.
መሬት ለማግኘት ወይም የንግድ ስራ ለመጀመር አገሬው ያለውን እድል ሁሉ እንዲያገኙ አድርገናል። ዜግነት ይሰጣቸዋል። እንደዚያ ሲሆን ጋናዊ ነኝ የሚል ስሜት ይሰማቸዋል።
መፈንቅለ መንግስት በሚደጋግመው በምዕራብ አፍሪካ ጋና የሰላምና መረጋጋት ደሴት ሆና ኖራለች። በየአራት ዓመቱ ምርጫ ይካሄዳል። ስልጣን በሰላም ይሸጋገራል። የጋና መንግስትም የአፍሪካውያን አሜሪካውያኑ መምጣት ኢኮኖሚያችንን በማሳደግ ረገድ ይጠቅመናል ብሎ ያምናል።
The exposure that they have been given, their intelligence, their network.
በሀገራቸው ያገኙት ተመክሮ ያላቸው እውቀትና ትስስር ለሀገራችን እድገት ጠቃሚ ነው። እኛም የምንከተለው መንገድ ማህበራዊና ኢኮኖሚያዊ እድገታችንንም ታሳቢ ያደረገ ነው።
ቻዝ ኬይሰርም ብዙዎች ጥቁር አሜሪካውያን ሴቶች የጋናን ጥሪ ተቀብለው ይመጣሉ ብለው ተስፋ እንደሚያደርጉ ይናገራሉ። በቀጣዩ የአፍሪካ ነክ ርዕሶች ዘገባ ደግሞ ወደ ሞዛምቢክ እናመራለን። ሞዛምቢክ በነዳጅ በከበረው ካቦ ዴልጋዶ ክፍለ ሀገሯ ከሚንቀሳቀሱት እስላማዊ ታጣቂዎች ጋር በምታካሄደው ውጊያ ድጋፏን እንደምትሰጥ ዩናይትድ ስቴትስ አስታውቃለች። ባለፈው ሳምንት በሞዛምቢክ የሶስት ቀናት ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ እርዳታ ክፍል ዳይሬክተር ዳፍና ራንድ ጉብኝታቸውን ሲያጠናቅቁ ከቪኦኤ ጋር ቃለ ምልልስ አድርገዋል። የሀገሪቱ ወጣቶች ትምህርታቸውን በማጠናቀቅና የየራሳቸውን ማህበረሰብ በመገንባት የሀገራቸውን ኢኮኖሚ ያሳደጉ ጽንፈኞቹ ታጣቂዎች ድጋፍ እንዳያገኙ ያድርጉ ዘንድ ዩናይትድ ስቴትስ ትማጸናለች ብለዋል። ሞዛምቢክ ለታጣቂ ጥቃት ተጋላጭ ማህበረሰቧን ለመጠበቅ እንድትችል የጦር ኃይሏንም እንድታጠናክር ዩናይትድ ስቴትስ ድጋፍ እየሰጠች መሆኗን ባለስልጣኗ ገልጸዋል።
አንዱ
ትኩረታችን ጽንፈኛ ቡድኖች ወጣቶቹ ላይ አይናቸውን እንዳይጥሉ ማድረግ ነው። ይሄ በጣም አስፈላጊ ነገር ነው። ሌላው ደግሞ ከሞዛምቢክ ኃይሎች ጋር የጸጥታ ትብብር እንዲኖረን በጣም እየሰራን ነው። የመከላከያና የጸጥታ ኃይሎቻቸውን በማሰልጠን ላይ ነን።
ሰሜናዊ ሞዛምቢክ ውስጥ የተፈጥሮ ጋዝ በማውጣት ስራ ላይ ከተሰማሩት ትላልቅ ዓለም አቀፍ ኩባንያዎች መካከል ኤክሰን ሞቢል እና ቶታል ይገኙባቸዋል። ታዲያ የሞዛምቢክ መንግስት ከሩዋንዳ እና ከደቡባዊ አፍሪካ ክልላዊ የልማት ማህበረሰብ ሳድክ አባል ሀገሮች ወታደሮች የተላኩለት ቢሆንም ካቦ ዴልጋዶን እንደ አውሮፓውያን አቆጣጠር ከ2017 ጀምረው እያወኩ ያሉትን ነውጠኞች ጥቃት ሊያስቆም አልቻለም። የሰብአዊ ረድኤት ድርጅቶች እንደሚሉት በሁከቱ ካቦ ዴልጋዶ ውስጥ የተገደሉት ሰዎች ቁጥር 5000 ይደርሳል። የተባበሩት መንግስታት የስደተኞች ኮሚሽን UNHCR እንደሚለው ሁከቱ ከጀመረ ወዲህ ወደ 1 ሚሊዮን የሚጠጉ ሰዎች ከቀያቸው ተፈናቅለዋል። ስለ ታጣቂዎቹ ብዙም የሚታወቅ ነገር የለም። መጀመሪያ ላይ ሲፈጸሙ ለነበሩት ጥቃቶች አሁሉ ሱና ዋጃማ የተባለው ቡድን ኃላፊነት ሲወስድ የቆየ ሲሆን በቅርብ ጊዜያት ደግሞ ለአብዛኞቹ ጥቃቶች እስላማዊ መንግስት የተባለው ቡድን ነው ኃላፊነት እየወሰደ ያለው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የውጭ እርዳታ ባለስልጣኗ ዳፍና ራንድ ሞዛምቢክ ውስጥ ያለውን የሽብርተኝነት እንቅስቃሴ በተለያየ መንገድ መታገል እንደሚገባ ይናገራሉ። የአካባቢውን ማህበረሰቦች የሚጠቅሙ የልማት ማህበረሰቦችን በመዘርጋት ሆስፒታሎችና ትምህርት ቤቶችን ጨምሮ የመሰረተ ልማት አውታሮችን መገንባት አስፈላጊ መሆኑን አስገንዝበዋል።
Other types of assistance. So we're looking at programs that will increase infrastructure. We're working with the
World Bank. ሌላ አይነት እርዳታ ይኖራል። መሰረተ ልማቱን የሚያሳድጉ መርሃ ግብሮችን በመመልከት ላይ ነን። ትምህርት ቤቶቻቸውን፣ ሆስፒታሎቻቸውን ለመገንባት የሚያደርጉትን ጥረት ለመደገፍ ከዓለም ባንክ ጋር ሆነን እየሰራን ነው። የአካባቢ አስተዳደሮች መሰረታዊ አገልግሎት ለምሳሌ የነዋሪ መታወቂያን የመሳሰለው የተሟላ እንዲሆን እናግዛለን። በአሁን ወቅት ቅድሚያ እየሰጠን ያለነው ለዚህ ነው።
ሞዛምቢክ ከሀገሮች በቀጥታ ከምታገኘው እርዳታ ከፍተኛውን የምታገኘው ከዩናይትድ ስቴትስ ሲሆን በየአመቱ ከ560 ሚሊዮን ዶላር በላይ እንደምትለግሳት ተመልክቷል።
የኢትዮ ጃዝ ፌስቲቫል ከአራት አመታት በፊት አዲስ አበባ ላይ ከተጀመረ ወዲህ ሞቅ ደመቅ እያለ መቀጠሉ የጃዝ ሙዚቃ በዓለም ዙሪያ ተወዳጅነት እያተረፈ ላለው የዚህ ስልት የሮይተርስ ያጠናቀረውን ዘገባ ኤደን ገረመው እንዲህ ታቀርበዋለች።
ኢትዮጵያዊ ሳክስፎን ተጫዋች ለታሪክ ጥላሁንና ባንዱ በአዲስ የጃዝ ፌስቲቫል ላይ ታዳሚዎቻቸውን አዝናንተዋል። ይህ የሁለት ቀናት ፌስቲቫል እንደ አውሮፓውያን አቆጣጠር በ2019 የኢትዮ ጃዝ ወርቃማ ዘመናትን ለማሰብ በሙዚቃ ወዳጆችና በወጣቱ ትውልድ የተጀመረ ነው። ምንም እንኳን የኢትዮጵያና የአሜሪካ የጃዝ ድብልቅ የሆነው ይሄው የኢትዮ ጃዝ ከኢትዮጵያ ይልቅ በውጭ ሀገራት ይበልጡን ተወዳጅ ቢሆንም ለታሪክና ሌሎች ኢትዮጵያውያን ጃዝ ሙዚቀኞችም በሀገር ውስጥ ቀድሞ የነበረውን ውቅና ዳግም ያገኛል ብለው ያምናሉ።
ለዚህ ኢትዮጵያዊ የሆነውን ስሜት ከአሜሪካን ጃዝ ጋር ቀላቅሎ አዲስ ኢትዮጵያዊ ጃዝ ኢትዮ ጃዝ የሆነ ስሜት ያለው ነገር 50 ዓመት በላይ የቆየ ስታይል ነው። ኢትዮጵያውያን ብቻ አይደሉም የሚጫወቱትም። ስለዚህ ኢትዮጵያ ውስጥ ትንሽ ሊሆን ይችላል እንጂ ዓለም ላይ ግን በደንብ የታወቀ ስታይል እና ብዙ ኢትዮጵያ ያልሆኑ ሰዎች የሚጫወቱት ስታይል ሆኗል ብዬ አምናለሁ።
የመርሃ ግብሩ ታዳሚዎች የሚወዷቸው አርቲስቶች መድረኩን ሲይዙ በሆታ ይቀበላሉ። እንደ ጆርጋ መስፍን ያሉ ሙዚቀኞችና ሙዚቃ አቀናባሪዎችም ወጣቱ ትውልድ የኢትዮ ጃዝ አድናቂ ነው ይላሉ።
የአሁኑ ትውልድ በኢትዮ ጃዝ ላይ ፍላጎት አለው። ወጣት አርቲስቶች ሳይቀር የድሮን ዘፈኖች በስራቸው ላይ ለማስመሰል ይሞክራሉ። የሙዚቃ ድግሶች ላይ ስንጫወት ወጣቶች የምታደርጉትን ቀጥሉበት እያሉ በጣም ነው የሚያበረታቱን። በጣም ደስ የሚል ነው።
የኢትዮጵያ ባህላዊ ሙዚቃዎችን ከምዕራባውያን ጋር አቀላቅሎ መጫወት እንደ አውሮፓውያን አቆጣጠር በ1950 በአርመናዊው የሙዚቃ ሰው በነርሲስ ናልባንዲያን የተጀመረ ሲሆን ብዙዎችም ይሄ ታላቅ የሙዚቃ ግኝት ነው ብለው ያምናሉ። ከፌስቲቫሉ አዘጋጆች መካከል አንዱ ሆኖ ተሾመ ደግሞ ኢትዮ ጃዝ የሀገሪቱ ያልተነካ ቅርስ ነው ይላል።
ሀገራችን ያልተጠቀምንበት ትልቅ ሀብት አለን which is ኢትዮ ጃዝ። ሌሎቹ ሀገሮች የሚጠቀሙበትን የሙዚቃ ስታይል እየፈለጉ አላገኙትም። እኛ ግን ኦልሬዲ አግኝተነዋል ግን አልተጠቀምንበትም እና ያን ቁጭት አለብን። ብዙ አርቲስቶች መፈጠር ይችላሉና ኢትዮጵያን ከማንኛውም ዓለም ትልቅ የጃዝ ሀገር ያርጉ ማድረግ የሚቻል ነገር አለ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በቅጥር ስራ ከሚተዳደሩ ሶስት ሴቶች አንዷ በግብርና ዘርፍ ወይንም ከግብርና ጋር በተዛመደ ስራ ላይ ነው የተሰማራችው። ይሁን እንጂ በዓለም አቀፍ ደረጃ ተመጣጣኝ ቁጥር ያላቸው ሴትና ወንድ አርሶ አደሮች በሚያመርቱት ምርት መጠን የ24% ልዩነት መኖሩን የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ይፋ ያደረገው አንድ ሪፖርት አመላክቷል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። እዚህም ምክንያቱ በበርካታ አገሮች በጾታ ላይ የተመሰረቱ አድሏዊ ድርጊቶች ሴቶች ለግብርና ምርት ዘርፍ እኩል አስተዋጽኦ እንዳያደርጉ ስለሚያደናቅፏቸው መሆኑን ያመላከተው የዕለቱ ርዕሰ አንቀጽ አያይዞም ሴቶች ወንዶች ከሚከፍላቸው 20% ያነሰ ክፍያ እንደሚያገኙ፣ የወንዶችን ያህል የመሬት ይዞታ ድርሻ እንደሌላቸውና ጥራት ያለው ዘር እንዲሁም እንደ መስኖና ማዳበሪያ የመሳሰሉ አስፈላጊ ነገሮች እንደማያገኙም ገልጿል። አድሎ የሚያደርጉ ሕግጋትና አሰራሮች ተጨማሪ እንቅፋት ሆኖባቸዋል ሲልም ርዕሰ አንቀጹ ሪፖርቱን ዋቢ በማድረግ ይዘረዝራል። በአንጻሩ የምግብ ዋስትና እጦት እየጨመረ በመጣበት በእርሻ ምርታማነት ረገድ በሁለቱ ጾታዎች መካከል የሚታየው ልዩነት ማጥበብና በግብርናው ዘርፍ ያለውን የክፍያ መጠን ልዩነት መቅረፍ የአገሮችን አጠቃላይ የገቢ መጠን $1 trillion ሲጨምር ለምግብ ዋስትና እጥረት የሚያጋልጡትን ሰዎች ቁጥር ደግሞ በ45 ሚሊዮን እንደሚቀንስ አመላክተዋል። አነስተኛ ግብዓቶችን ስለሚጠቀሙ የሚያመርቱት ምርት መጠንም በአንጻሩ አነስተኛ ነው። ነገሩ ያን ያህል ለመረዳት የማያዳግት ነው ሲሉ እንደ አውሮፓውያኑ የዘመን አቆጣጠር በ2011 የዓለሙ የምግብ መርሃ ግብር ዘገባ አጠናቃሪ ያሉትን ዋቢ ያደረጉት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩኤስኤድ አስተዳዳሪ ሳማንታ ፓወር በበኩላቸው በግብርናው ዘርፍ የሴቶች ሁኔታ በሚል ርዕስ ፋኦ ሪፖርቱን እዚህ ዩናይትድ ስቴትስ ውስጥ ይፋ ባደረገበት መድረክ ላይ ባሰሙት ንግግራቸው ከዚያ ጊዜ ወዲህ አንዳንድ መሻሻሎች ቢዘገቡም በአጠቃላይ የታየ ውጤት ግን በቂ አይደለም ብለዋል።
If we are to see real progress, we do have to double down on our efforts.
ተጨባጭ ለውጥ ማየት የምንሻ ከሆነ ያሉትን ስርዓታዊ እንቅፋቶች ለመፍታት ጥረታችንን በእጥፍ ማሳደግ አለብን። ሴቶች የመሬት ባለቤት እንዳይሆኑ ወይም የባንክ ደብተር እንዳይኖራቸው የሚከለክሉትን ህጎችና ሴቶች በህፃናት እንክብካቤና የቤት ውስጥ ስራ እንዲገደቡ የሚደነግጉ ልማዶችን ማስቀረት አለብን።
ፓወር በተጨማሪም በእንግሊዝኛው ምህጻረ ቃል ግሮው የሚል ስያሜ የተሰጠውንና ፈተናዎችን የመቋቋም አቅምና የተጠቃሚነት እድል ለሴቶች የተባለ ውጥንን አስተዋውቀዋል። በዚህ አዲስ እቅዳቸው አማካኝነት ድርጅታቸው ዩኤስኤድ ከዩናይትድ ስቴትስ ምክር ቤት ጋር በመተባበር ለግብርናና ለምግብ ለሴቶች የሚሰጠውን የገንዘብ ድጋፍ በእጥፍ በማሳደግ ወደ $335 ሚሊዮን እንደሚያደርሰው መናገራቸውን ርዕሰ አንቀጹ ጠቅሷል።
We are going to help women build resilience to economic shocks that may make seeds and fertilizer.
የዘርና የማዳበሪያ ዋጋን እንዳይቀመስ ያደረገው የምጣኔ ሀብት ውድቀት ያስከተለውን ከፍተኛ ጫና የመቋቋም አቅም ያገለብቱ ዘንድ ሴቶችን እንረዳለን። ከግብርናው ዘርፍ ውጪ ባለው የኢኮኖሚ መስክ ሁነኛ ሚና መጫወት ይቻላቸውም ዘንድ ሰብአዊ ቀውስ ባለባቸው አካባቢዎች ለሚገኙ ሴቶች ድጋፍ በቀጥታ እንዲደርስ እናደርጋለን።
ፓወር አያይዞም ግሮው የተባለው ይህ አዲስ ውጥን ሴቶች በግብርናና በምግብ ዘርፉ ሙሉ በሙሉ እንዳይሳተፉ ወይንም እኩል ተጠቃሚ እንዳይሆኑ የሚከለክሉ ሕጎችን ጨምሮ ያሉትን እንቅፋቶች በሙሉ ለመፍታት የሚያግዙ አስፈላጊ ድጋፎችን ይሰጣል ማለታቸውን ያስታወሰው የዕለቱ ርዕሰ አንቀጽ ከመንገዳቸው ላይ የተደቀኑትን እንቅፋቶች ብናነሳ ረሃብን ለማስወገድ ለሚደረገው ትግል ዝግጁና ፈቃደኛ የሆኑ ብሎም በተጨማሪ መረዳት የሚችሉ በመቶ ሚሊዮኖች የሚቆጠሩ ሴቶች አሉ ሲሉ አስተዳዳሪዋ የተናገሩትን ጠቅሰው ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጭ ተመልካቾቻችን የተከታተላችሁት የማክሰኞ ምሽት ዝግጅታችን ነበር። አስተናገድኳችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኦድሬስ ሪገስ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በነገው ዕለት ከምሽት 3 ሰዓት ላይ ልንመለስ ቀጠሮ ሰጥተን በዚሁ ተሰናበትን። መልካም ምሽት፣ ደህና እደሩ።